የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ መጋቢት 17 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። በቅድሚያ እንኳን ለግማሽ ጾም ለደብረ ዘይት በደህና አደረሳችሁ ይያልን። ጸሎታችሁም ምኞታችሁም የተሳካ እንደሆነ በመገመት ሰላም በመተሳሰብን ለሀገራችን ያመጣል የሚሉን እሳቤ በማስገባት የዛሬን ፕሮግራማችንን እንጀምረው። እንደተለመደው ውይይታችንን በሀገራችን ጉዳይ ላይ እንቀጥላለን። ይሰማል አሸናፊ?
አዎ ይሰማል።
ኦኬ። እንግዲህ ምናልባት ስልክ አንድ ችግር አለብኝ ዛሬ ስልኬ ከተቋረጠ ሸደውላሉ። እሱን ለአድማጮችም ቀድሜ እንትን ለአድማጮች ፕሮግራማችን ለምትከታተሉ the voice of ethiopia.com ፌስቡካችን ገብታችሁ በፌስቡክ አሁን ላይቭ እየተላለፈ ነው። አሁን ከሌላ ያለው ደግሞ አንደኛው እንደዚህ የሚረዳን የሚያግዘን አንደኛው ሌላው ቴክኒሽያናችን ዌብሳይታችንን የሚሰራው ሱገልጾልኛልና በፌስቡክም መካተል ይችላልላችሁ። ከበተጨማሪ ከዚህ በተከምታደርጉት ያው እንደተለመደው እንግዲህ በፌስቡካችንም በዌብሳይታችንም መከታተል ትችላላችሁ ለማለት ነው። ይሄን ለማስታወስ ነው እንግዲህ ወደ ሳምንቱ ጥሩ ደስ የሚሉ ባለፈው ሳምንት ወደ መጨረሻ ላይ የጠቆም ነው በጠቅላይ ሚኒስትር አብይና በዶክተር ደብረጽዮን መካከል የስልክ ግንኙነት ተደርጓል የሚል ነበረ። ብዙም ሳይገፋበት አልተነጋገሩም አልተነጋገርንም የሚሉ ድምዳሜዎች መጥተው ነበር። ግን ያም ሆነ ይህ ከትላንት ወዲያ ማታ ከትላንትና ጀምሮ የተኩስ አቁም ሳይሆን የእርዳታ የማስተባበር ስምምነት ላይ መደረሱን ነው የሰማነው። እና እስቲ እሱን የምትለው ነገር ምክንያቱም ብዙዎቹ የተኩስ አቁም ይላሉ። ተኩስ አቁም ስምምነት አይደለም የተደረሰው እኔ እንደሚመስለኝ እርዳታ ለማዘዋወር ነው። እና እንግዲህ ይሄ ትልቅ አንድ ትልቅ ነገር ነው። አሁን ዩክሬንን አሁን የዩክሬን የራሽያን ጦርነት ብንመለከት የተኩስ አቁም የእርዳታ መሰላለፊያ ቦታ መስጠት ብቻ ሳይሆን እስረኛ እስከ መለዋወጥም የደረሱበት ጊዜ ነው። አንድ ወር ባልሞላ የአንድ ወር የፈጀው ጦርነት ላይም እና እኛ አመት ከስምንት ወር ተቀምጠን እስካሁን ድረስ ይህን እናደረገ ያልተደረገ። ለማንኛቸውም እስቲ ምንድን ነው ይዞታውን እንዴት አየኸው አንተ?
ለመጀመሪያ ደረጃ ጥሩ ነው ራሱ እርዳታ ማድረስ ጉዳይ ሆኖ መንግስትም አቋም ሲይዝበት ማየት አንድ ስቴፕ ወደፊት መሄድ ማለት ነው። ከዚህ በፊት ስንሰማቸው የነበሩት ጦርነት ከተጀመረ በኋላ የሚያሰራ ነገር ነበረ። እርዳታ እንዲደርሰው ሆኖ ወደ 77 ሄደው ያን ጊዜ እርዳታ በመድረሱ ምክንያት ነው ለህወሓት ነፍስ ገብቶ እዚህ የደረሰው የሚሉ ነገሮች ነበር ሲነገሩ የነበረው። መንግስት ሰበቦች እየበለገ እርዳታው እንዳይደርስ የሚያደርጉ በቀጥታ እረዳለሁም ቢል ቢያንስ ሊከላከላቸው የሚገቡ ነገሮች እንዳለመከላከል ጀምር እንደማስረጃ ስለሌለ መርና ራሱን የከለከለ ማለት ስለማይቻል ነው። ተስፋ አስቆራጭ ነገር ነበር። ሰው ሊያልቅ ተቃርቦ እያለ እንዴት የሚሆኑ ይሄ ነገር ስብለን ስንጨነቅ ነበር። ስለዚህ አንድ እርምጃ ወደፊት ነው ጥሩ ነው። ምክንያቱም ለሁሉም ጥሩ ነው። በታሪክ ውስጥም ከመቆሸሽ ያተርፋል።
በጣም
መቼም አልጎ አያልቅም እኮ ይተርፋል። ግን ይህን ያህል ሰው መንገድ ዘግተው በረሃብ አስገደሉ የሚለው የዛሬ 100 ዓመትም 200 ዓመትም ሲነሳ መኖሩ ደግ አይደለም። እና አድሮ ብሎ ደግሞ ፕሮፓጋንዳዎች ካለቁ በኋላ ህዝብ ፊት ቀርቦ መሪዎቹ እነዚህ አሁን ፊት ለፊት የሚናገሩ ደጋፊዎቻቸውም አንገታቸው እንዲደፉ የሚችሉበት ሁኔታ ስለሆነ ያለ እነሱም ከዚህ ነው የሚደርስ እርዳታ ቢደርስ ጥሩ ነገር ነው ብዬ ነው ያየሁት። እንግዲህ ከይዘት አንጻር ስም ሰብአዊ እርዳታ በጦርነት ውስጥ መካከል አንታው ቅድም ዩክሬን እንዳነሳው መተላለፊያ መንገድ ይከፈት ይባላል። ያችን መተላለፊያ መንገድ ላይ ብቻ ነው ማተተኩሰው እንጂ ሌላ ውጊያ እንኳን ኖሮ ምንም እንትን አይቀርብም። የሰብአዊ እርዳታ ቅድመ ሁኔታ የምታስቀምጥበታለ። ምንም ቅድመ ሁኔታ አስቀምጥ። ሰው መብላት መጠጣት አለበት፣ በህይወት መኖር አለበት፣ ሰላማዊ ሰው ነው። ምንም እኔ ከሆነልኝ ነው ይሄን ማረከው አትል። በቃ ይሄ እንትን አይደለም። በቃ በራሱ የመጨረሻ የማይመነዘር እውነት ነው። አግዜ ሰው እርዳታ በህይወት መኖር ስላለበት መብላት አለበት፣ ሰላማዊ ነው። ወታደሩ ቢሆን ወታደሩ ውሃና ምግብ ክልት ይሄዳል። ሰላማዊ ሰው ላይ ይሄ ሲሆንልኝ የሚል ነገር መቀመጥ የለበትም። እና ትንሽ ቅር ያለኝ ነገር እንደው ሀይሉን በጉልበት የያዛቸው ቦታዎች ማስወጣት ምናምን የሚል ነገር እነዚህ ነገሮች ክፍተት ይፈጥራሉ።
በጣም
ሰብአዊ እርዳታ ላይ አስወጣ አላስወጣ የሰላማዊ ሰው ጉዳይ ውሳኔ ሰጪ አይደለም። ይሄ ጦርነት ነው። ጦርነት ውስጥ አረ እኔ ልሞት ስለሆነ አስወጣም ሊለውም አይችልም። ጦርነት ነው ብቻ መብላት አለበት። እና ምንም ቅድመ ሁኔታ መቀመጥ የለበትም። የሚቀመጡ ቅድመ ሁኔታዎች እንቅፋት ሊሆኑ ይችላሉ። እና በጉልበት ከያዛቸው ቦታዎች ሁሉ መውጣት የሚለው ነገር ጥሩ አልመሰለኝም። ምክንያቱም ሌላ ነገር ያስከትላል። በትግራይም በኩል በጉልበት የተያዘብኝ ቦታ አለ ስለሚል አይ እንደሱ ማ አንድኛ መቼ አንወጣም ማለት እናንተም ካልወጣችሁ የሚል ነገር ይፈጠርና ምንም ያለ ምንም ቅድመ ሁኔታ ሳይጠየቅ መድረስ ያለበት እርዳታ መልሶ ሊስተጓጎል ይችላል። ከዚህ ስጋት ውጪ ጥሩ ነው። የትግራዮች የሚሰጥ ምላሽ ጥሩ ነው። ባጭሩ እንደዚህ ነው።
አዎ፣ ግን አንድ አሁን አንተ ያነሳው ነገር ትንሽ እስራኤል አንድ ነገር ጫረብኝ። ቅድመ ሁኔታ ማዘጋጀቱ እኔ ከተረዳሁት አሁን የአሜሪካኑ ማን ነው የአሜሪካኑ አስታራቂ ማነች ስማቸው? እሳቸው እሳቸው ቆይ ማነው ስትለኝ ጠፋኝ። እሳቸው መቀሌ ሄደው ሲመለሱ መሆን የነበረበት የተባለው ሁለቱም በአንድ ወቅት ላይ የትግራይ መንግስት የኢትዮጵያ መንግስት በአንድ ላይ መግለጫ ሊያወጡ ስምምነቱ መግለጫ ሊያወጡ እንደተስማሙ ነበር የተሰማው። ነገር ግን የኢትዮጵያ መንግስት በመሀል ላይ አድርጎ የራሱን መግለጫ አውጥቷል እና ያ ሲያወጣ እኔ ብቻ እኔ በራሴ ፈቃድ በፍላጎቴ በርኅራሄ ያደረግኩት የሚያስመስል እና እኔ ለማድረግ ደግሞ ያው አሁን ቀደም እንዳልከው ወገኖቹንና ደጋፊዎቹን እንትን ለማድረግ በሚያመች መልኩ ቅድመ ሁኔታን ማዘጋጀቱ እኔ ትንሽ እንትን እያደረገ ይመስለኝ። በትግራይ በኩል ትክክለኛ መልሱን መልሰዋል። ማለትም ፍላጎት እንዳላቸው ከበፊቱም እንደዚህ ነገር እንትን እንደሚተባበሩ ገልጸዋል። የአሜሪካን መንግስት፣ የእንግሊዝ መንግስት፣ የኢዩ የዩሮፒያን ዩኒየን፣ የአፍሪካ ዩኒየን፣ የአፍሪካ ህብረት ዴቪድ ኦኬ ዴቪድ አተርፍ ማንበብ ማይኔ ማየት አልቻለም ዛሬ እንደነካኝ አላውቅም። ለማንኛቸውም ሚስተር ዴቪድ የሚባሉ ናቸው እና አንደኛ ስማቸውን ይዛል እና የአፍሪካ ዩኒየንም ሌሎቹም ተስማምተዋል። ይሄ ጥሩ ጥሩ ዝና ነው። እንደውም የተባበሩት መንግስታት አልፎም ሄደው ይሄ ወደ ተኩስ አቁም እንግዲህ ይህንን ነው የተኩስ አቁም ሳይሆን የሰብአዊ እርዳታ የማቀበል ስምምነት የሚለውን ነገር
ነው
እና ማን ነው ጉተሬዝ የሚሉት ምንድን ነው ከእንግዲህ በዚህ ከተጀመረ ጥሩ ነው እና ቀጥሉበትና የተኩስ አቁም ስምምነት ይደረግ ወደ ዘላቂው ይሄድ የሚል አቅርበዋል። እና ይሄ ራሱን የቻለ አንድ ትልቅ ነገር ነው እና ልክ ምን ላይ ነው አሁን ነው እንግዲህ እኔ ፍርሃት አለኝ ከመንግስት ባህሪ በመነሳት አሁንም ፍርሃት አለኝ። ፍርሃቴ ምንድን ነው? ተግባራዊ ያደርገዋል የሚል ግምት የለኝም። ገባ? እና ተግባራዊ አለማድረግ ምን 20 መኪናም 30 መኪናም መኪናም ነገ ተነገ ወዲያ ሊሄድ ይችላል። እሱ ምንም እንትን የለው። ግን ከዛ በኋላ ዘላቂነት ያለው በየቀኑ በሚሄደው ወይም በየሳምንት ይሄድ በተባለው መሰረት በተስማሙበት መሰረት ተስማምተዋል። እነዚህ ሰዎች ተነጋግረዋል፣ ተስማምተዋል። ይሄ መስማት የማንፈልገውን ነገር መስማት የምንፈልገውን ብቻ እየመረጥን እየሰማ ነው ችግር ያለችን እንጂ ከወራት በፊት የኢትዮጵያ መንግስትና የትግራይ ክልላዊ መንግስት በኬንያ ውስጥ ንግግር ላይ እየተነጋገሩ ናቸው። ቆጮ ላይ የተነጋገሩበት ያለ ግን ንግግር ላይ ነበር። ንግግር አለ። ምክንያቱም የዛ ውጤት ነው የመጣው እና ከአለው ባህሪው ከመንግስት ያለው ባህሪ በምክንያት በአንድ አይነት ምክንያት አድርጎ የኤርትራ መንግስት አለ በአፋር በኩል እሱን አድርጎ እንትን ሊያደርግ ማን ነው ሊያቋረጥ ይችላል። እና እኔ ከዛ በኋላ የሚመጣው አደጋው ከፍ ያለ ይሆናል የሚል ስጋትም አለኝ። እና እሱንም ለማስተጋባት እስካሁን ድረስ እንግዲህ የተንቀሳቀሰ ምንም ነገር የለም። እና እሱንስ እንዴት አየሁ?
የተንቀሳቀሰ ምንም ነገር የለም። አሁን ምን መሰለህ፣ እዚህ ጋር ያለው ጦርነቱ ላይ መንግስት ጦርነቱ ላይ አጃቢውና ደጋፊው እንዲበዛለት ብሎ ውስብስብ አድርጎታል። ከመንግስት ጋር በዓላማም በፍላጎትም የማይስማሙ ግን ከጀብደኝነትም ከእርስትም ከአይዲዮሎጂም ተነስተው ህወሓት ወይም የትግራይ ክልል መጥፋት መዳከም አለበት ብለው የሚያስቡ በኋላ ከመንግስት ጋር ሊገፋፉ የሚችሉ ኃይሎች በሙሉ ተሰልፈውበታል። ዩኒታሪስቱ የኢትዮጵያ አህዳዊ እንድትሆን የሚፈልገው የትግራይ መጥፋት የህወሓት መጥፋት ፌዴራሊዝሙ መፍረስ አድርጎ ወስዶ እንዲ ከአሁን ህወሓት ጠፍታ ፌዴራሊዝሙ ፈርሶልኝ የሚለው ተሰልፏል። የአፋር እኔ ፍላጎታቸው ምን እንደሆነ አይገባኝም። ምን እንደሆነ እዚህ ጦርነት ውስጥ ሙሉ በሙሉ በዚህ ደረጃ ለምን እንደገቡ አላውቅም፣ ግን ገብተውበታል። አንዴ ከገባህበት ደግሞ እዛ ውስጥ ይፈጠራል ጠላትነት፣ ምክንያት ደም ነው የሚፈሰው። ይሄ ሀይል አለ፣ መንግስት አለ። እንግዲህ አሁን ወደ ሰላምና ድርድር እንሄድ ሲባል ሌሎቹ መንግስት ያው አገር እያስተዳደረ ስለሆነ ሰላማዊ አገር ውስጥ መንግስት ሆኖ ማስተዳደሩን ይቀጥላል። ትግራይም አንዱ የፌዴራሉ አካል ሆና ትቀጥላለች። ይህንን እያሰበ ይቀጥላል። ህወሓት ጠፍቶ ፌዴራሊዝሙ ይፈርስልኛል ብቻ ብሎ ያሰበው ወገን ግን ሞቱ ነው። ምክንያቱም ተሸነፈ ማለት ነው የሚሆነው። ስለዚህ ወደ ሰላም የሚወስዱ ነገሮችን የትግራይ ህዝብ መልሶ ጉልበት የሚያገኝበትን ህወሓት መልሶ መሰረት የሚለው ህዝቡ ጋር አብሮ መኖር የሚችልበት ነገር እንዲፈጠር አይፈልግም። ከዚህ ጋር አያይዞ እርዳታው የማያልፍበትን መንገድ በሙሉ ሊዘጋ ይችላል። እንግዲህ እርዳታው ሲገባ ቅርብ በሆነ መንገድ በሙሉ ነው መግባት ያለበት። በየትኛው መንገድ ነው ሊከፍት የሚችለው? 77 ላይ እንደሆነው በወሎም በጎንደርም ቤትም ነው እንዲገባ የነበረ። አሁን በአማራ ክልል በኩል ለምሳሌ እንዲገባ አይፈቅዱም። የማይፈቅዱት ቅድም ባልኩ ምክንያት ነው። አፋር አሁን መንግስት ምን ጣጣ ውስጥ ይገባል? ከእነዚህ ጋር መላተሙ ውስጥ ይገባል። ከእነሱ ጋር መላተሙ ደግሞ ሌላ የራሱ የስልጣኑ ላይ የሚያመጣበት አደጋ አለ። አፋር መጀመሪያ ኮዝ ባይኖረውም በኋላ ግን ደም ስለተፋሰሰ ደሜ ፈሷል በሚል ጠላትነት ስለፈጠረ ይህንን ምክንያት አድርጎ እኔ ጠላትን ደሜን ያፈሰሰውን እንዴት ምግብ አበላዋለሁ ብሎ ሊነሳ ይችላል። እና መንግስት በጦርነት ውስጥ አጃቢ ለማብዛት ብሎ ከሱ ኢንተረስትና ዘላቂ ፍላጎት ጋር የሚጋጩ ኃይሎችን ሁሉ ላሰለፈ ላይ አስቸግረው ይችላል። ለምሳሌ እኚህ ሰውዬ የአሜሪካ ልዑኩ እዚህ መጥተው አንድ ላይ አውጡ እንደ ስምምነት የተናጠል ሳይሆን ብለው ይሄንን ማድረግ መንግስት ያቃተው ለዚህ ሁሉ ነው ሊሆን የሚችል። ምክንያቱም ተስማማ የሚለውን ነገር ከሰሙ እነዚህ ዩኒታሪስቶች እና ርስቴ ምናምን የሚለው ወገን ፎግ ሊል ይችላል። ይሄ በድንገት ቱግ ማለት ደግሞ ያስፈራዋል። እና ይሄ ሁሉ ሊሆን ይችላል። እነዚህ ውስብስብ ነገሮች ባሉበት ሁኔታ አንዱ አንድ ሁለቴ እንኳን ቢደርስ ለዘለቄታው ይደርሳሉ። ሁሌ በችግር የታጠረ ነው ሊሆኑ ይሄ የእርዳታው ነገር እና ትንሽ አስቸጋሪ ነው።
ብዙ አንዱም ስጋቴ
አለን ግን
አንዱም ስጋት የትላንት እኔ ብዙ ጊዜ የመንግስትን የአቅጣጫ አካሄድ የምመለከተው ወይም ማዳምጠው ከኢሳቶች ነው። ኢሳቶች ፈረሰን እያሉ ግን አሉ። ትላንትናም ከትላንት ወዲያም በገንዘብ ምንድን ነው የሰረቁትን ኢትዮጵያን ሸጠው ለኤርትራ ሸጠው ሀብት አፍርተው ለመከፋፈል ሲዘጋጁ ነው አሁን የተጣሉት። ተጣላንና ተባረርን አባረርን ጥለን ወጣን የሚል ነገር እንትን ብሎ ግን ለማንኛቸውም ትላንትና ሳዳምጣቸው ነበርና የድርድሩ ጠቃሚነት ይላል አንደኛው የትግራይ ውስጥ የሚመጣው ሊመጣ ይመጣል ብለው የሚገምቱት አለ። በትግራይ ውስጥ በትግራይ ክልል ውስጥ ባሉ ፖለቲከኞችና በህወሓት መሀል ያሉ ፍጥጫዎች ስላሉ እነሱን እንዲፋጠኑና እንትን እንዲያደርጉ ይጠቅማል፣ ፈረንጆቹን ያስደስታል፣ እነዚህን ነገር ጊዜ ለመግዣ ለማራዘሚያ ነው የሚል ትችትና ሀተታ ሲያቀርቡ ነበር ትላንትና። እና መንግስትን ዞር አልኩኛ እንዴ ምናልባት እነዚህ ሰዎች እኮ መንግስትም እንደዚህ ሲያደርግ ይሄ 6600 እና የሴኔቱንም 3199 መሰለኝ እሱንም ወደ እንትን ወደ ውሳኔ ወይንም ወደ እንትን እንዳይመጣ ለማገድ የተደረገ ነው የሚለው ለዚህ ነው ፍርሃት አለኝ ብዬ ስናገር ዝም ብዬ ተነስቼ ከእንትን አይደለም። እና እነዚህ ነገሮችም አሉና እንግዲህ በተቻለ መጠን እስካሁን ድረስ አሁን ጠዋት አሁን ከመግባት ያሁሉ በሚገባ ተመልክቼ ነበረ። ምንም ነገር የተደረገ ነገር የለም፣ ምንም አይነት እንቅስቃሴ የለም። እንግዲህ ያዘልቃል የሚል ነገር የለም። ሌላው አሁን ካነሳሁት አይቀር ይሄ 6600 እና 3199 በሴኔትና በኮንግረሱ ይጸድቃል የተባሉት ረቂቅ ህጎች ተቃዋሚ ሳይሆን ደጋፊው በዝቷል ዘንድሮ። የአማራ አሶሲሽን አሜሪካ የሚባለው የወጣቶች አሜሪካን ሊግ የሚባል የወጣት ሴቶች አማራ የወጣት ሴቶች ማህበር የሚባሉ እና ሌሎችም ከትግራይ እና ሌሎች ይሄ ከኦሮሚያ ያሉ የመብት ተሟጋቾችን ሳልጨምር የጠቅላይ ሚኒስትሩ ደጋፊዎች የነበሩ በሙሉ ይሄ ህግ መጽደቅ አለበት ወይም ደግሞ ተግባራዊ መደረግ አለበት፣ ወደፊት ሰላም ያመጣል ያሉ። ያምጣ ይምጣ የሚባለው ላይ መደራደር አልፈልግም፣ መነጋገርም አልፈልግም። አንድ ሁለት ነገሮች ግን ያሉ ነገሮች ምንድን ነው፣ በየሬዲዮኑ የሚናገሩ ምሁራኖችና የኢፓክ ሰዎችን አዳምጫለሁኝ። በመሰረት እንዲያነሱ የሚፈልጉት ውጭ ያለን ኢትዮጵያኖች ለሀገራችን ለዘመዶቻችን ገንዘብ እንዳንልክ ያደርጋል ወይም ደግሞ ኢንቨስት እንዳናደርግ ያደርጋል የሚል ነገር አለበት። በሌላ መልኩ ደግሞ ይሄን እነዚህ ነገሮች አይከለክሉም የሚልም አለ። እኔ አንድ ሶስት ሰዎችን ከኢፓክ ውስጥ አውርቻለሁኝ፣ ያልተስማማቸውም የተስማማኋቸውም ቢኖሩ። የመጨረሻው ያናገርኳቸው ሰው አንደበተ ርቱዕ የሆኑ ሰውዬ በጣም ረጋ ብለው ሊያወሩኝ ፈልገው እኔ ችግሩን ተናግሬ ያለሁ፣ ግን እሳቸው ምን አሉ፣ ይሄ እኛ በተቻለን መጠን ይሄን የምናደርገው አሉ፣ ሰው ፈርቶ ይሄን ነገር እንዲቃወም እንዲወጣልን ነው እንጂ አንተ ከምትለው ጋር ብዙም የተራራቀን አይደለን አሉ። እና እዛ ውስጥም ሰውን ለመቀስቀስ የሚደረጉት እንትኖች ውሸትና ቅጥፈት ያለባቸው ይመስላሉ። በነዚ አካባቢ ሄርሜላ አርብ ዕለትና ሐሙስ ዕለታ መግለጫ ወታ ነበረ። ትላንትና የወጡ ሰልፎችን ስትመለከታቸው በቂም አይደሉም። እና እንግዲህ ሰኞ ምን ያህል ይደርሳል አላውቅም። ለማንኛቸውም ግን እነዚህ ሁሉ አሉና የኢትዮጵያ መንግስት ደግሞ የትግራይ ልጆች ወይም የህወሓት ሰዎች 2000 ብር ለአሜሪካን ሴኔተር እየከፈሉ ነው ብሎ በዋልታና በፋና ሲናገር ተሰማው የቱን ያህል እንደወደቁ በጣም የሚያሳፍር ደረጃ ላይ እንደደረስ ነው። አለማወቅ አለ ብቻ ሰውን ለመገፋፋትና ለመቀስቀስ ነው እዛ ከተማ አገር ቤት ውስጥ ያሉት። እና ይሄን ያህል ምለ እነዚህ 14 15 20 ሚሊዮን
አንድ ያልገባኝ ነገር አሜሪካ ማዕቀፍ የምትጥለው እነዚህ ህጎች የምታወጣው እንትን ነው የሚመስለኝ አሜሪካ የዴሞክራቲ የሰብአዊ መብት ቫሊዩስ አላት። አሁን ከነዚህ እነዚህን ቫሊዩስ የዴሞክራሲና የሰብአዊ መብት ቫሊዩስ ካላከበረ ከማይጠብቅ እነዚህን ከሌለው ጋር ጓደኛ አልሆንም ነው። ጓደኛ እንድንሆን ሲሚላር ቫሊዩስን የምናከብር እና የምንፈጽም መሆን አለብን እኮ ነው። ሌላ ምን አለው? ይኸው መሰለኝ።
ምንም ነገር የለውም። በቃ ይሆን ነው አንድ እሱ ነው። ሁለተኛ ቀጥል ይቅርታ።
ስለዚህ አሁን ሰልፍ ብትወጣ ባትወጣ ህግ እነዚህን ቫሊዩስ አሜሪካ ቫሊዎቹን ሽንታይ ነው የምትለው ምንድን ነው? እሱ እኮ ነው ያልገባል። ስለዚህ የሚሻለው በመንግስት በኩል እነዚህን አሜሪካ ጓደኛ ለመሆን ከፈለግ አለመሆን እኮ መብቱ ነው።
አዎ
በግድ ጓደኛ መሆን ግን ከፈለግ አጋርነት እንዲኖር ከፈለግ እነዚህን ቫሊዩስ አክብር። አይቀልም
ችግሩ እኮ ያለው ከኢፓክ ጋር እኔም ያለኝ ግንኙነት ባለኝ መስመሮች ለማናገር ስሞክር በተቻለ መጠን ለምንድን ነው በምልህ ሁሉን ምልክ የጦርነት መጥፎ ነው እንጂ ጥሩ ገጽታ የለውም። እና በዛ ላይ የሚጎዱ ሰዎች አሉ፣ የተጎዱ ሰዎች አሉ። የኢትዮጵያ መንግስት ማድረግ የሚችላቸው ቀላል ነገሮች አሉ። በጣም በቃ ከእንግዲህ ከዛሬ ጀምሮ ጦርነት አልፈልግም፣ ሰብአዊ እርዳታ ይሄዳል ብሎ ቢል እኮ ይህ ሁሉ ጣጣ ውስጥ እኮ አይገባም። የሁሉ ጫና ምናምን ነገር አይመጣም።
የአሜሪካን የሰብአዊ መብትና የዴሞክራሲ ቫሊዩስ መሙላት እኮ ነው በቃ። እንደውም ዴሞክራሲ ላይ ሁሉም ሀገር ዴሞክራሲ ሲሆን ማለት አንችልም። እንደሱ ብንሆን ሁሉም ሀገር ጋር አብረን መሆን ስለማንችል ብሎ የዴሞክራሲ ቫሊዩቸውን ሁሉ እኮ ላላ አድርገው ነው። የሰብአዊ መብት ቫሊዩስ ላይ ግን አይገራገርም።
እሱ ላይ እኛ ጋር ብለዋል።
ስለዚህ ሰብአዊ እርዳታ አንዱ ከዚህ ከሰብአዊ መብት ቫሊዩስ አንዱ ነው። ማክበር ነው እነዚህ
እኛ ጋር ችግር እኛ ጋር በጣም ችግር አለ። ምንም የምታደርገው ነገር የለም። እንግዲህ ይጠብቅ ነው
ታርጌት ያደረጉት ችግሩ ያለበትን የአሜሪካ መንግስት እነዚህ ቫሊዎች አሉ።
አዎ አይ
እነዚህም ቫሊዎች ከሚያከብር ጋር ነው ጓደኛ መሆነዋል። አይ እንደሱ ቫሊው ከሌለውም ጋር ጓደኛ ሁን ነው እንደሱ ማለት ይቀላል። ወይንም የኢትዮጵያ መንግስት የአሜሪካ መንግስት እነዚህ ቫሊዎች አሉ ወዳጅ መሆን ከፈለግ እነዚህም ቫሊዎች አይ አልችልም ካልክ ግን ጓደኝነት ይቀርባል።
ብዙ አውርተን ምንት የምናደርገው አይደለም። እንግዲህ
በሁለቱም በኩል ያለው ስምምነት ነው የተደረገው። የኢትዮጵያ መንግስት በእርዳታ በፍላጎት ያደረገው ተገዶ ነው ያደረገው። እንቀበለው ግድ የላችሁ ይሄ ጉራ ምናምን ነገር የሚባለው ነገር እንተውና አድማጮቼ፣ የኢትዮጵያ መንግስት ተገዷል፣ ተሸንፏል፣ ምንም ምርጫ የለውም። አሁንም በተጨበረበረ መልኩ ነው ለማድረግ የሚሞከሩና ያ ነገር ትክክል አይደለም። መንግስት ይህን ያህል አራት ዓመት ሙሉ ውሸት ሰምተን አሁን ትላንት ከትላንት ወዲያ በየክልሉ ያሉ ስብሰባዎችን ስታዳምጥ፣ በተለይ አዲስ አበባ ውስጥ ያለውን ስብሰባ ስታዳምጥ የመጣው ነገር ቢመጣ ምንድን ነው? እኛ ባለሀብቶችና የመንግስት ሚኒስትሮች የመንግስት ሹመኞች ጥንቃቄ አድርጉ፣ እኛ ተረበን እናንተ አትኖሯትም ብለው ነው ያሉት። አዳምጠው ይሆናል ይህን ቪዲዮ ዛሬ ጠዋት ይወጣል። አሁን ካጋጠመኝ እንትን ለማድረግ ሞክራሉ። ወደ ሌላው እንሂድ። እኔ አንድ የከረዩ እዚህ በኦሮሚያ ክልል በጣም ችግር ያለ ይመስለኛል። 14 አባገዳዎች ተገደሉ። መንግስት እንደገደለው የሰብአዊ መብት ድርጅቶች ሰዎች እንትን አድርገዋል። ያ ሲታወቅበት መንግስት በማግስቱ ወጥቶ ይዣለሁ፣ ሁለት ሰዎች ይዣለሁ ብሎ ነበር። ዛሬ ደግሞ 9 ሰዎች ይዣለሁ ብሏል። አንድም የተያዘ ሰው የለም። በዛው መጠን ግን በስምምነት ነው የማደርገው የሚል ነገር አለና ህግንና ስምምነትን ይሄ ሁሉ ሰው ኦሮሚያ ክልል እኮ ያልሞተ ሰው የለም። እኛ እንደው አባገዳዎች አለን እንጂ ከአባገዳዎች በተጨማሪ እኮ የሞቱ ኦሮሞዎች አሉ፣ የሞቱ አማራዎች አሉ፣ የሞቱ ጉራጌዎች አሉ እዛ ክልል ውስጥና የስቃይ ክልል ሆኗል። በክልል በእንደ ክልል ሳወራ ነው የምልህ። አሁን ትላንትና ከትላንት ወዲያ መንግስት ያወጣውን መግለጫ ስመለከት ነበርና በድርድር እንቀ እንዲህ ነው ሰውን ገድለህ እንደደራደራለሁ ብለህ የምትለኝ እኔ አልገባህ እያለኝ ነው። እና እነዚህ በግፍ እየተገደሉ በየቦታው የተጣሉት ልጆች ሰዎችን ስትመለከት ኦሮሚያ ክልል እያሳዘነ የመጣ ነው። አንድ ትልቅ በሽታ ያለበት ክልል እየሆነ መጥቷል። እና ምንድን ነው እዛ ላይ ያለህ ነገር? እርግጥ በስምምነት የሚባለው ነገር መስማማቱ ጥሩ ነው፣ ግን ይሄ ጉማ የሚባል ነገርም አለ። ጉማ እኮ ግድያው እንዳይሞት እንዳይገዳደሉ ያስቆማል እንጂ ካሳ እኮ ይከፈላል አይደል እንዴ? ለፍርድ ይቀርባል። በቃ እና እስኪ እሱን ጠቅላላ አድርግና ሰዓታችን እየቆጠብን ሌላም ማአት ነገሮች የምናረጋቸው አሉ።
አሁን እንግዲህ ምችሌ ነው የሚባለው ገዳ አራት ገዳዎች ነው ያሉት ከረዩ ውስጥ አራቱ አንዱ ነው ምችሌ። የምችሌ ገዳ አባላት ችለ ነው የሚባሉት በሙሉ ነው ያለው። ገዳው ተርሚኔት አድርጓል፣ ቆሟል። አሁን ግን ሊጠኩ ነው። የማጽዳት ስርዓት አካሄደዋል። ሰሞኑን የማጽዳት ስርዓት ካካሄድክ በኋላ ጉማ ሁሉ አይጠየቅም። 100 ዓመት ከሞላ በኋላ ጉማም አይጠየቅም። ኦልሬዲ ጊዜ አልፏል ጉማ የሚጠየቅበት። ያም ሆኖ ይህ ጉማ በጉማ የምታረቅ ነው የሚለው ወርስ ጉማ የኦሮሞ ባህል ውስጥ ያለ ነገር ነው። ግን ጉማ ዝም ብሎ አይደለም። በጣም አንድ የሀገር ሽማግሌ ባለፈው ሲናገሩ ሰምቻቸው ስንት ትፈልጋላችሁ? ስንት ነው ጉማ ምንከፍላችሁ ብለው ጠየቁ። እኛ እኮ የሞተብን ከብት አይደለም። ከብት መኪና ሲገጨው ምናምን ነው ስንት ነው የምትሉት ተብሎ ተጠይቆ የሞተብን ገዳ ነው። ገዳ የእግዚአብሔር ነው። ትልቅ እውነት ነው ያጣ ነው። ስለዚህ ከብት እንደሞተበት ሰው እንዴት እንደዚህ ይለናል? እና በገዳ ውስጥ በጉማ ውስጥ ስታለፍ ጥፋቱን ያጠፋው ሰውዬ ይፋ ይወጣል። መጀመሪያ ይህንን ያጠፋሁት በዚህ ምክንያት ነው፣ ተሳስቼ ነው፣ በደም ብላት ነው፣ በምን ቂም ይዤ ነው፣ ሁሉን ነገር ይናገርና ይቅርታ ይጠይቃል። ከዛ በኋላ በተጎጂዎቹ ጉማ ይከፍላል። ይሄ ጉማው ምንድን ነው የሚያስከትለው? ከዛ በኋላ በዚህ በገዳዩ ወገንና በዛኛው ወገን በኩል ቂም እና ደም መፋሰስ አይኖርም ማለት ነው እንጂ የህግ ተጠያቂነትን ያስቀራል ማለት አይደለም። በቃ የዛኛው ወንድም ያኛውን ወንድም አይገልም። በቃ በሁለቱ ጎሳዎች መካከል ጋብቻም ይኖራል፣ ደብረ ጻድቅ አብሮ ይቀምሳሉ ማለት ነው እንጂ የሱን አያስቀርም። በራሱ በገዳ ስርዓት ወደ ህግም ስትመጣ ሰው ሊጠር ግን ነፍስ ሲጠፋ የህግ ጉዳይ ነው። አንተ ሰው ወንድምህን ገሎብህ አይን አልፈልገውም ልትል አስችልም። አቃቤ ህግ ነው ከሳሽ አንተ አይደለም። ህግ የሀገሪቷ ህግ ተላልፏል ብሎ እንዲከሱ አቃቤ ህግ ነው እንጂ አንተ
አይትቻለሁ የምትለው የፍትሐ ብሔር ጉዳይ ሲሆን ብቻ ነው። አያልፈልገውም፣ በቃ ይቅርብኝ ካሳው ምናምን። የፍትሐ ጉዳይ ነው ትችላለህ። ለምሳሌ ሰውየው ካሳ ይክፈለው ተብሎ እኔ ካሳውን አልፈልግም ብትል ትችላለህ። አይ ወንድሜን ገሎታል፣ በነፍሰ ገዳይነት አይጠየቅም ማለት ግን አትችልም። ህግ ነው። ስለዚህ ሀገሪቷ ኢትዮጵያ ደግሞ በህግ ነው የምትተዳደረው። እርቅም ቢፈጸም እነዛ ወንጀሉን የፈጸሙ ሰዎች በህግ መጠየቃቸው አይቀርም። የሰብአዊ መብት ኮሚሽን ያለው ይህ ነው። ስለዚህ በሁለቱም በኩል እርቅም ቢኖር በጉማን በህግም የምናውቀው እርቅ ቢኖር ካሳ መክፈልም ቢኖር ካሳ ክፈሉ ብሏል እኮ ሰብአዊ መብት ይጣራ ነገሩ ተጠያቂነት ይስፈን፣ ለተጎጂዎች ካሳ ይከፈል ብሏል እና ተጠያቂነቱን አያስቀረውም። የሚሻለው አሁንም ትልቅ ቅሬታ ነው የፈጠረው ኦሮሚያ ውስጥ ትልቅ በጣም የኦሮሞ ወጣቶች ዘንድ ትልቅ ኩርፊያ ፈጥሯል። መንግስትና የኦሮሞ ህዝብ ተለያይቷል ማለት ይቻላል። በአሁኑ ጊዜ መስማማት የሚችሉት እውነትም ታሪክንም በተለይ ገዳን ገደለ የሚለው ታሪክ ውስጥ በኦሮሞ ታሪክ ውስጥ ዘላለም ሲነሳ ነው የሚኖሩ ዘላለም። እንደዚህ ከሚሆን የገዳውንም የጉማ ስርዓት የፍትሁንም ስርዓት ይዘው መጨረስ ነው ይቻላል።
በነገራችን እንደው ለማስታወስ ያህል ጉማ የነፍስ ካሳ የሚል ከ45 ዓመት በፊት የወጣ የተሰራ የኢትዮጵያ ሙቪ አለ፣ ሲኒማ አለ። እና ምን መሆን ጉማ ምን ማለት እንደሆነ ምን እንደሆነ እንዴት እንደሚሰራ እሱ ላይ ማየት ይቻላል። ለአድማጮች እንዲያውቁት ለማለት ነው። ይህን ግን ይህንን ተከትሎ አሁን ኦሮሚያ የማን ነው የኦፌኮ ስብሰባውን አካሂዶ አሁን በጣም ሌላ ነገር ስብሰባውን እያካሄደ ነው የኦፌኮ እና አንድ አዲስ ፓርቲም ተቀላቅሏቸዋል። የጠየቁት ጥያቄ አለ። እንደው መንግስት ሸኔ ብሎ ከሚጠራው ጋርም ሰላምና እርቅ ማምጣት አለበት። እነዚህ ነገሮች የሚመጡበት ሁኔታ እንዴት የሚሳካ ብዙም የተገለጸ ነገር ባይኖርም እሱ አለ እና የኦሮሞ ነጻነት ሰራዊት ደግሞ በዚህ በምዕራብና ሰሜን ሸዋ ውስጥ ብዙ ቦታዎች እንደተቆጣጠረ መቆጣጠር ብቻ ሳይሆን የኦሮሚያ ሚሊሻንና የኦሮሚያ ክልል ፖሊስን ጨምሮ ማርኮ የያዛቸውን ትናንትና አይቻለሁ እና የሀገራችን ሁኔታ እኔ በጣም እየከበደ ግራ እያጋባ ሳይሆን በቃ መንግስት ግራ ተጋብቶ የሚዘናቶ ለህዝቡንም ግራ እያጋባ ያለ ይመስላልና እስቲ እሱ ላይ ትንሽ በልበትና እኔ የሳምንት ትልቅ ሰው አላጋጥሞኛልና ስለ እሷ ማውራት እፈልጋለሁ። ትንሽ ወደ ኋላ ላይ ቀጥልሽ።
የኦሮሚያ ጉዳይ በጊዜ የድርድር ጊዜ ድሮ አበላሽቶታል። ኋላ መመለሳለ እነሱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት ባለቤቱ አሁን ትልቅ አቅም ያለው ተዋጊ ነው። የሚገርም አርሚው ደግሞ የፒዛንት አርሚ አይደለም። አብዛኞቹ የዩኒቨርሲቲ ግራጁዌቶች ናቸው። ቢያንስ የቲቪቲ የቴክኒክ ኮሌጅ ግራጁዌቶች ናቸው። በዚህ ደረጃ የሰለጠነ ሰው ውጊያም ነው ጎበ ቴክኖሎጂ በጣም ነው የሚጠቀሙ እና አሁን በፊት ምዕራብ ወለጋ ቀለም ወለጋ ነበር ስ የነበረው ገንቢ ዶሎ ጫካ ውስጥ ሻጉጋን በሱዳን ድንበር አካባቢ። አሁን እኮ እዚህ በአዲስ አበባ 100 ኪሎ ሜትር ሬዲየስ ውስጥ ነው ያለ። አሁን ባለፈው ቡልቡላ የሚባል ቦታ ምስራቅ ሸዋ ወደዚህ ወደ ደብረ ዘይት ወደ አዳማ አካባቢ ሚሊሻ ሲመረቅ የሚሊሻ ምረቃት ላይ ነው ቦምብ ያፈነዳ። ሶስት ሚሊሻ ነው የሞተው። ሰዎች ይህ ሚሊሻ ገና ተመርቆ ሳያወጣ ነው የጀመሩት እና ራሱ ሚሊሻው የመዋጋት አቅምም ስነ ልቦናውም የለው። በሰሜን ሸዋ በኩል ኩዮን ጃርሶን ተቆጣጥረውታል። ወረዳዎች ኩዮ ማለት ገብረ ጉራቸው፣ ጃርሶ የሚባለውን ወረዳ ተቆጣጥረውታል። በምዕራብ ሸዋ ከአምቦ ከተማ ወጥተህ ወደ ገጠር
መንቀሳቀስ
ኦፍኮርስ የአካባቢው ተወላጅ ከሆንክ መንቀሳቀስ አይከለክልም፣ ግን በእነሱ ቁጥጥር ስር ነው ያለው። ከአምቦ 5 ኪሎ ሜትር ስትወጣ በተለይ ወደ አቡነ ግንደበረት በሚወስደው አቅጣጫ፣ ወደ ሰሜን ሸዋ በሚሄደው አቅጣጫ ሙሉ በሙሉ በእነሱ ቁጥጥር ስር ነው ያለው። ወለጋ፣ ምስራቅ ወለጋ፣ ምዕራብ ወለጋ በእነሱ ቁጥጥር ስር ነው ያለው። ይሄ ኃይል
ጉልበት እያገኘ በመጣ ቁጥር ቦታዎች እያዘ በመጣ ቁጥር ሰራዊቱ እየበዛለ ስጥቁ እየበዛ እየመጣ ያለ ኃይል ነው። ከዚህ ኃይል ጋር በውጊያ ልትጨርስ አትችልም። አሁን ምን እየሆነ መጥቷል? መጀመሪያ ላይ ሸኔ ሲባል እንደነበረው እዛ ወለጋ ጋር እንዳለ አንድ ቡድን ሳይሆን እምራዊ መሰረት እየያዘ መጥቷል። ልታጠፋው ወደማትችልበት ደረጃ ጋር እየመጣ ነው። የሚሻለው ደመፋሰሱን ሳይበረታ ታሪክም ሳይቆሽሽ ሀገሪቷም ኢኮኖሚያውም ሳይጎዳ ሰላም እንዲሆን እስኪ ምንድን ነው ፍላጎታችሁ? ምንድን ነው የጎደለው? ብሎ ምንድን ነው መደራደር ለምንድን ነው የሚያስፈራው? ሌኩ ላይ ዘባይ ነው
አገሪቷ
የህዝብ ነች የህዝብ ነች። ህዝቡ ሰላም ነው የሚፈልገው። መንግስት ይሄን የህዝብ ፍላጎት ከማሟላት ውጪ ሌላ ከህዝብ የተለየ ፍላጎት ያሉ ሆኖ ለምን ይቀርባል?
እንደ መንግስት
ጋራ ይደራደሩ።
ግን መንግስት ግን መንግስት
መጀመሪያ እኛ የተነጋገርን ጊዜ 2011
መጀመሪያ
ያን ጊዜ በሰላማዊ መንገድ ይሄ ጦር እንዴት ይደረግ ብለው እዛው ጋር መጨረስ ይችላል ነበር። አሁን ህዝባዊ መሰረት ከያዘ በኋላ በመደራደር እንጂ አታቀፈ
ተደራድሮ ችግርን መፍታት ፍላጎት ያለ አይመስለኝም በመንግስት በኩል። ምክንያቱም ጦርነቱ ካቆመ ችግሩ ከተደረገ የሀገሪቱ ዋናው ችግር የኢኮኖሚ ችግሩ ጦርነቱ ያስከተለው ችግር እኮ ኢትዮጵያን እኮ ወደኋላ 20 ዓመት 30 ዓመት ቢያንስ ልክ ደርግ ሲወጣ የነበረበት ደረጃ ላይ ነው አሁን ያለ ነው። አሁን የሰው
ፍላጎት
የኑሮ ውድነት ደግሞ ሰው ደግሞ ብዙ ለምዷል። አሁን ባለፉት 27 ጨለማ ዓመት የብርሃን ዘመን ነበር ጎበዝ። ምንም ነገር እንደው ጥሩ አንደበት ስላላቸው ጠቅላይ ሚኒስትሩ ወጥተው ስላወሩ ዝም ብለን ተቀብለን የገደል ማሚት ሆነን እንደ በቀቀን ማስተጋባት ካልፈለግን በስተቀር የብልጽግና እርግጥ የዲሞክራሲ ችግር ነበረበት። የዲሞክራሲ ብቻ ሳይሆን ግን በአጠቃላይ ግን ኢትዮጵያ ሀብት አፍርታ ራሷን ወደ መመገብ ሙሉ ለሙሉ መገብ 14 ሚሊዮን ህዝብ እኮ ተርቦባት የዛሬ 6 ዓመት መሰለኝ በኃይለ ማርያም ጊዜ ሰው ሳይሞትባት የኖረች ሀገር ነበረችና አሁን መለመን ብቻ ሳይሆን ሰው ይወጣው ሳራጭ ነው ሳር መሃል ሜዳ ላይ ጠረጴዛ ዘርግተው ውይይት የሚቀመጡ ጠቅላይ ሚኒስትር ነው ያሉን እና ጠቅላይ ሚኒስትሩ እኔ የብቃት የላቸውም እና እንደ ዩክሬኑ ፕሬዚዳንት ወይ ሆሊውድ ገብተው እንትን ያድርጉ ወይ ሞዴል ያድርጉና አንድ ነገር ያድርጉ እንጂ ኢትዮጵያን እየገደሏትና እየጎዷት ነው ያሉት። የእሳቸው ደጋፊ የሆናችሁ ሰዎች አንድ ነገር ብትነባቸው ጥሩ ነው። ንገሯቸው፣ ግድ የለም አይሞቱም፣ አይሟሙም፣ የሚሟሙ የለም እና ብዙ ከውሸት ከምናምን ተገንጥ ተለይተው ሀገሪቱ ወደ ልማትና ወደ በጎነት የምትሄድበትን ነገር ቢያመቻችሁ ጥሩ ነው። አለበለዚያ ስልጣናቸው እንጂ ከቁ ምንም ችግር የለበትም። ሌላ እዛው ላይ ያለሁኝ አብን ሰዎችም ጉባኤ አካሂደዋል። ግን የእነሱ ደግሞ በጣም በሚገርም ሁኔታ የጉባኤው ተሰብሳቢ ስልጣን ወረዱ ሲላቸው እምቢ ብለው አምፀው የራሳቸውን መግለጫ አውጥተዋል። ብዙም እንትን አላደረኩኝም፣ እንደው ለመናገር ያህል ለመናገር ለአድማጮች ለመንትን ለማለት ያህል ነው። እነሱም የመንግስት ጋር ተለጣፊ ናችሁ ተብሎ ነው እንትን ያደረጉት። እርግጥም አንዳንድ ነገራቸው በአማራ ክልል ያደረጉት ነገር ስትመለከት ምንም ይሄን ያህል ነው ለቆሙለት ፓርቲ ለቆሙለት የአማራ ህዝብ የሰሩት ነገር የለምና እሱ ላይ የምትለው ነገር ካለ ጥሩ። አለበለዚያ ግን አማራ ክልል ላይ በጣም
እሱ ጋር ብዙ ዝርዝር ነገር
አልወጣም። አዎ
ተፈሶ
አይቀርም። አዎ
ከመንግስት አየህ እንትን ፓርቲ ውስጥ የፍላጎት ልዩነቶች ተፈጠሩ። ከመንግስት ጋር አብሮ የሚሰራው የካቢኔ የሚኒስትሮች ምክር ቤት አባል ሆኖ አብሮ የሚሰራው ወገን አመራሩ እና የተቀረው የተሳሳተም ይሁን ትክክል ከአማራ ህዝብ ጋር ነኝ በሚለው መካከል ይሁን
በጣም
ስለዚህ አደገኛ ነገር ነው። ወይ ሁለተኛ ፓርቲ አይሆንም ወይ በጣም የጫጭ የደካማ ስሙ ብቻ የቀረ ፓርቲ ሆኖ መንግስት ከውስጡ ሰዎች እየመረረ ካቢኔ እየሾመለት የአማራ ህዝብ ክትሆን ስሙ ብቻ የሚቀር ፓርቲ ነው የሚሆነው ወይ ይፈርሳል።
እስቲ እንግዲህ በየሁኔታቸው እናያቸዋለን። አማራ ክልል ፋኖች እየታሰሩ ነው። የልዩ ኃይል ኮሎኔል ትላንትና ታስሯል። ፋኖች እየተባረሩ ነው፣ እየተገደሉ ነው። በየቦታው ብቻ ችግር የመጣባቸው ነው። ሌላ በጣም ባለፈው ሳምንት ነው አይደለም የተወያየ ነው የእናንተ አብዮታዊ ዲሞክራሲና ህገ መንግስት ልዩነት የሚል ነገር
አቶ ዮሐንስ ቦያሌው የቢአደን አመራሮስ ከተቀመጡ ከኖሩ ማአት አመታቸው ነው። ትላንትና ሲናገሩ አዳምጫቸው ግን አብዮታዊ ዲሞክራሲ ከህገ መንግስት ለይተው ያላወቁ የአማራ ክልል አቶ ገዱ አንዳርጋቸው አቶ ደመቀ መኮንን ሄሎ አለ ሄሎ አው
ወጥሞ
የሰማ ነው
ሄሎ የሰማኝ
ኦኬ እሺ እና ሰማለሁኝ አንድ ነገር የተበላሸ ነገር ይመስላል ግድም እንትን የለኝም ኦኬ እሺ እና እንትን ያላደረገ እና እሳቸው ህገ መንግስቱና አብዮታ ዲሞክራሲን ለይቶ አለማወቅ ብቻ ሳይሆን ነገሮች በሙሉ የተበላሸ ነገር አድርገው ያቀረቡበት ሁኔታ አለና እነዚህን ነገር ስትመለከት አማራ ክልል ራሱን የቻለ ራሱን በራሱ የገደለ የጎዳ አመራሮች የበዙበት ነውና አቶ ደመቀም ማን ነው አቶ ገዱም የህገ መንግስት አርቃስ ተስማምቶ ፈረሙ ሰዎች ናቸው በቃል የተናገሩት አለ በድምጽ አለ እና እነዚህን ነገር ይያሉ አሁን ወደ ሌላ ነገር ሄደዋል ምናልባት ስካውን ድረዝም ብለው አሁን መናገር ጀመሩት ከጠቅላይ ሚኒስትሩ ጋራ ባለው ቅራኔና ከማከላዊ ኮሚቴ በተባረሩበት ስለተባረሩ ይሆናል የሚል ግምት አለ እኛ አልገባ ያለኝ ነው እነሱ ሰዎችና ክልሉን እየጎዱት መጡ ምክንያቱም ያ ክልል ኦሮሚያ ክልልና አማራ ክልል በቀላሉ መልማት የሚችል አካባቢ ነው የሚገርመው ነገር በየትኛውም መስመርት ብንሄድ ግን ሁለቱም ክልሎች ግን ችግር ካላባቸው ክልሎች ከትናንሾቹ ክልሎች የባሰ ችግር ይዘው የመጡ ህዝባቸውና ወገናቸውን የማይረዱ ሆኖ አግኝቻቸዋለሁና የምትለው ነገር በልልኝና እዛ ላይ እኔ አንድ የምትልቅ ሰው ሁለት ነው ሶስት ነገሮች አሉ ማንሳት መፈልጋቸው በሚቀርን ነገር
አጭሩ ከዚህ ከህገ መንግስት ጋር በተገናኘ አማራ ክልል ያለው ችግር መሰረታዊ ችግር ድሮ የነባዴን በኋላም የአዴፓ አባላት የነበሩት ውስጡ ስለመጡ እንዴት እንዳልገባቸው አላት ይህ ህገ መንግስት እነሱ እንደሚያስቡት የህወሓት ወይም የኢህአዴግ አይዲዮሎጂ ከዛ የተቀዳ አይደለም ኦፍኮርስ የኢህአዴግ ወይም የህወሓት አይዲዮሎጂ ከዚህ ጋር ሊመሳሰል ይችል ይሆናል ግን አንዱ ካንዱ የተቀዳዋል ምን ህገ መንግስቱ ኢትዮጵያ ውስጥ በዘመናት የነበረውን መሰረታዊ ቅራኔ መነሻ በማድረግ ኢትዮጵያ ውስጥ ዘላቂ ሰላም እና አንድነት ሊኖር የሚችለው በዚህ መንገድ ነው ብሎ የመጣ እንጂ የአይዲዮሎጂ የፓርቲ አይዲዮሎጂ አይደለም ኦፍኮርስ የፓርቲው አይዲዮሎጂ ህገ መንግስቱን መስሎ ሊሆን ይችላል አሁን ትልቁ ችግሩ የፓርቲ አይዲዮሎጂ ነው የሚለውን ነገር እና የህወሓት ሰነድ ነው የሚለውን ነገር ነው በተደጋጋሚ የሚለው የህወሓት ሰነድ ከሆነ ኦነግ ያን ሁሉ ጊዜ ከህወሓት ጋር ሲታገል ሲዋጋ ከኢህአዴግ ጋር ህገ መንግስቱ ጅራሹ መጥፋት አለበት ብሎ አያውቅም ከህወሓት ጋር ወዳጅ እንዳልነበረ ኦነግ ይታወቃል ሺአን ወዳጅ አልነበረም ኦብነግ ወዳጅ አልነበረም የአይዲዮሎጂ ነገር ቢሆን ኖሮ የህወሓት ስለሆነ ህገ መንግስቱ መሻር አለበት ይሉ ነበር ያላሉት ለምንድን ነው ህገ መንግስቱ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚወክል ነው ሀገሪቷ ውስጥ የነበረውን መሰረታዊ ቅራኔ ታሳቢ በማድረግ የወጣ ነው ብለው ስለሚያስቡ ኦፌኮና ኢህአዴግ ይዋደዱ ነበር ህገ መንግስቱን ግን ተቃውሞ አያውቁም ይሄ የፓርቲ አይዲዮሎጂ መሆኑን ማንም ሰው መመራመር ሳያስፈልግ የሚያሳይ ነገር ነው የአማራ ክልል ግን የህወሓት ሰነድ አድርጎ ያስበዋል እሱ ሲጠፋ ፌዴራሊዝሙ ማፎ የሚጠፋ አድርጎ ይወስደዋል ህወሓት ሲጠፋ ሁሉ ነገር የሚቀየር እና 40 ወደኋላ የምንመለስ ይመስለዋል ይሄ የተሳሳተ እንትን ነው እና ሁሉ አቋማቸው ከዚህ ስለሚነሳ አደገኛ ነገር ነው የሚፈጠረው በቀጣይ ብዬ ለማስበው ምን ይሆናል መሰለው የአማራ ክልል ህገ መንግስቱ ጠላት ነው ብሎ የያዘው ነገር ከህወሓት ጋር አይደለም የሚያጋጨው ከኦሮሞውም ከሲዳማውም ከሶማሌውም ከጋምቤላውም ጋር የሚያጋጨው ይሄ ሁሉ ብሔር ባለበት ሀገር ውስጥ ከሁሉም ጠላት ነው ሁሉም በጥርጣሬ እያየው እንዴት አድርጎ ይኖራል በተለይ ጠንካራ መንግስት ኖሮ መረጋጋት በሌለበት ሁኔታ ደግሞ
የባሰ
በዚህ በጥርጣሬና በክፋት የሚታይ ሆኖ ከሌሎቹም ጋር ውስጥ እየኖረ የሆነ ጫሪ ነገር አቀጣጣይ ነገር ሲነሳ በስሜት እየገነፈለ ፌዴራልን ልታፈርሱ ምናምን ተብሎ በጠላትነት እየታየ ምስኪን ሰርቶ ሊበላ የሄደው አማራ በሙሉ እየተመታ ይገኛል። የአማራ ክልል ለእነዚህ ሁሉ ነገሮች ተጠያቂ እየሆነ መሄዱ ማወቅ አለባቸው። ኢትዮጵያ ውስጥ ከሁሉም ብሔረሰቦች ጋር መስማማት አለበት። ኢህአዴግ ያልሆኑ ኢህአዴግን ሲዋጉ የነበሩ ሁሎች በሙሉ ህገ መንግስቱ ይደግሙታል። አይዲዮሎጂ የኢህአዴግ አይዲዮሎጂ ግን ያደግም ሁሉም መደገፋቸው የህወሓትና የኢህአዴግ አይዲዮሎጂ ያለመሆኑ ሀገሪቱን መሰረታዊ ቅራኔ መሰረት አድርጎ በሀገሪቷ ውስጥ
ሌላ
የተመሰረተ አንድነት ማምጣት የሚችለው ይሄ ነው ተብሎ ይህን ሪያሊቲ መቀበል
ሌላ ህገ መንግስቱን አያውቁትም ወይ የሚለው ይሄ የሰደን እንትን እንደምለው የራያና ቆቦ እንዲሁም ደግሞ የወልቃይትን ጉዳይ ያማራ ነው ብለው ድምዳሜ ደርሰው አቶ ዮሐንስ እንደነገግራቸው እና እሱ አለ። በዛው መጠን ደግሞ በሱዳን የወሰደችው 75 ኪሎ ሜትር ያማራ መሬትንም ለመናገር ምንም ፍላጎት የላቸውም ይሰው። በዚህ በነገራችን ላይ እዚህ በአሜሪካና እዚህ አትላንታም ያሉ አሉ የድንበር አስመላሽ ኮሚቴዎች አሉ እዚያ እና የእነሱ አስተያየት ምንድን ነው? እኔ አሁን እኮ የአማራ ክልል ላይ ያለ ችግር ስለ ወልቃይት ሁመራ እና ወልቃይት ሲያወሩ የትግራይ ህዝብ ነው የሚኖርበት ወይም ደግሞ የትግራይ አስተዳደር ነው የሚያስተዳድረው ወይ አማራ ያስተዳድረው ወይ ትግራይ ያስተዳድረው ወደፊት የሚለይልን ህግ ማን ነው? ህጉንና ማነው ህገ መንግስቱን ተከትለን እስከሄድን ጊዜ ድረስ ግን እነዚያ 75 ኪሎ ሜትር የተወሰደበት መሬትን ምንድን ነው ስለ እሱ የሚወራም ነገር የለምና በጥቅሉ እንደው ዝም ብዬ ስመለከተው እሱን ሁሉ አድርገህ ያለው እንትን አማራ ክልል ችግሩ እየበዛበት የመጣ ይመስለኛል። ብዙም እነሱ ላይ ብዙም የምፈራው እንደውም ብዙም ሌሎቹ እንደሚሰድባቸው ሊያጓጠው ለማንጓጠት አልፈልግም። ምክንያቱም ተለዋጭ ነገር የለም፣ ምንም የተቀመጠ ነገር የለም። አማራ ክልል የፋኖና
የአማራ ህዝብማ ጨዋ የሚከበር የሚጨበጨብ
ነው። እና አስመላሽ ኮሚቴዎች የቦርደር አስመላሾችም ዝም ብለዋል በየቦታው። እንግዲህ እነሱም አማሮች ናቸው፣ ሌላ ነገር ይዘው ካልመጡ በስተቀር እና እነሱም አንድ ነገር ቢሉት ደስ ይላል፣ ጥሩ ነበረ ወደሚለው ለመሄድ ነው። እና በጥቅሉ ጎነ ዝም ብዬ ስመለከተው አማራ ክልል ላይ እየተደረጉ ያሉት ነገሮች የኢሳያስ አፈወርቂን አጀንዳ ማስፈጸሚያ እንዳይሆን ፍርሃት አለኝ፣ ስጋትም አለኝ። እኔ አንዱ ትልቁ ስጋቴ ምክንያቱም እና ኢሳያስ አፈወርቂ ደግሞ ይችን ነገር ይፈልጋታል። ይሄ ነው ይሄ ዚ ኤችአር 6600ንም እኮ በተቃውሞ የሚወጡት የኤርትራ ልጆች ናቸው። የኤርትራ ልጆች ሳይሆን የኢሳያስ አፈወርቂ ደጋፊ ኤርትራኖች አይደሉም። ኤርትራኖች ብዙ የተጎዱ የተጨቆኑ የታሰሩ የተገረፉ የተሰደዱ አሉ። ኤርትራኖች የምናውቃቸው እዚህም ውጭም አገር ቤትም የማይናገሩ አሉ። እነሱ ሳይሆኑ ደልቷቸው ሞቋቸው የሚኖሩ የኢሳያስ አፈወርቂ ደጋፊዎች ልክ እንደ ማንኛውም ሰው ንብረትም ኑሮም ያፈሩ በኤርትራ ውስጥ ያሉ እነሱ ናቸው እንጂ ለኤርትራው መንግስትም እንትን እንዳይሰጡብኝ እድል እንዳይሰጡት ፈራለሁኝ። እና እሱን ነው ለማለት የምትለው ነገር ከሌለ እኔ በጣም እንትን ያደረገኝ ነገር ቢኖር በዚህ ሳምንት ኢትዮጵያዊ አንዳንድ የራሴንም ሀሳብ እንትን ታደጋ ያልኩበት እችን ሴትና እችን እህታችን እናዳምጣትና ከዛ በኋላ እናውራ አይመስልህም?
ደስ ያላቸው ድጋሚ እንኳን ኢትዮጵያ አንገቷን ቀና አድርገች እንደተባለው የሀገራችን ጉዳይ ያመናል። ሁላችንንም ህሉፍ ያለውን እጋራለሁ። ሁላችንንም የትግራይ እናቶች አባቶች እናቶቻችን አባቶቻችን ናቸው። በእርግጠኝነት ነገ ደግሞ ለገ ሌላ ቀን ነው እና ኢትዮጵያ ታርቃ አንድ ሆና ትቆምና የኢትዮጵያን ባንዲራ ታውለበልባለች። ስለዚህ አይክፋችሁ፣ ትክክል ነው፣ ክብር ይገባችኋል። በብዙ ፈተናዎች አልፋችሁ፣ በብዙ ተጽዕኖ አልፋችሁ የኢትዮጵያን ባንዲራ ከፍ ስላደረጋችሁ በጣም እናመሰግናለን። ትግራይ ትላንትናም ብትሆን ኢትዮጵያ ናት፣ ዛሬም ብትሆን ኢትዮጵያ ናት፣ ነገም ኢትዮጵያ ነች። ስለዚህ እባካችሁ መሪዎቻችን እባካችሁ ተጠቅማችሁልን ተጎድታችሁ ኢትዮጵያን አንድ አድርጓት እባካችሁ፣ ከእግዚአብሔር ጋር ትችላላችሁ። ስለዚህ መሪዎቻችን ተጎድታችሁ ለኢትዮጵያ ብላችሁ ለህዝብ ብላችሁ እናንተ አንድ ካረጋችሁ ኢትዮጵያ አንድ ትሆናለች። ስለዚህ ቅድም እንደተባለው ስፖርት ደግሞ አንዱም ይሄ ነው። ወንድማማችነት፣ ፍቅር፣ ሰላም ነው። ለሰላም ለፍቅር ቆሞ እነዚህ ልጆች ምንም ሳይበግራቸው ለዚህ ውጤት በቅተዋልና አሁንም ቢሆን ክብር ይገባቸዋል። እናከብራቸዋለን። በእርግጠኝነት ቤተሰቦቻችሁ የት እንዳሉ ታውቃላችሁ። ግድ የላችሁም። እንወዳቸዋለን፣ እናከብራቸዋለን። እንደ ልጆቻችን ነው አሁንም የምናያችሁ። ስለሆነም ትግራይ ዛሬም ትግራይ ብቻ አይደለችም፣ ከኢትዮጵያ ጋር ነች፣ ነገም ከኢትዮጵያ ጋር ትሆናለች። አሜሪካ ትግራይን ለመጥቀም አይደለም፣ ኢትዮጵያንም ለመጥቀም አይደለም፣ ለመበተን ነውና ሰው ስለሆነ ኤችአር 6600 የሚባለው አሁን ልጸርቅ በመንገድ ላይ ያለው መሪዎቻችን ስለ ህዝባችን አይተው ስለ ወደፊት ኢትዮጵያ አይተው ከተስማሙ ኤችአር 6600 የሚጸርቅበት ምክንያት የለውምና ህዝባችን ከመንግስቶቻችን ጎን ቆመው ሁላችንም የትግራይ ህዝብ፣ የኢትዮጵያ ህዝብ፣ እኔ የትግራይ ህዝብ እና የኢትዮጵያ ህዝብ ስል ኮንፈርት አይስማኝም። እንደ ኢትዮጵያ ነው ሁላችን የምናየው እና ሁሉም ብሔረሰቦቻችን ኢትዮጵያ ናቸው። ትላንትናም ኢትዮጵያን ተባብሮ ነው እዚህ ያበቁትና ነገም ዛሬም እንተባበር፣ ኢትዮጵያን አንድ እናድርጋት። እኛ ልጆቻችሁ ከኦሮሞ የመጣ ከአማራ የመጣ ከትግሬም ከጉራጌም ከየት የመጣው ለዚህ ነው አንዷን ባንዲራ ከፍ ያደረግ ነው ማለት ነው። ስለሆነም እኛ ብሔር ሳንለይ ሃይማኖት ሳንለይ
ሰምታታል
ሰማታለሁ።
እና እኔ 30 ዓመት ኢህአዴግ መጥቶ አዲስ አበባ ስልጣን ከያዘ ጀምሮ አንድም ኢትዮጵያዊ እንዲህ ግልጽ አድርጎ እየተናገረ አልሰማሁኝም። አትሌቶቹ አሁን ምልህ ይህን ያህል ችግር ቤተሰቦቻቸው ታስረውባቸው ሞተውባቸው ያሉበትን ሳያውቁ ምንም አይነት ግንኙነት ቤተሰብ ያለው ሰው ያንን ህሉ ችሎ ግን እንደ ኢትዮጵያ ደግሞ ሲንቀሳቀስ ስትመለከተው የቱን ያህል ኩሩ ህዝብ እንደሆነም ያሳየናል። በቃ በጣም ውስጥ የሚገባ ንግግር ነው ማለት ደራርቱ የተናገረችው። መቼስ በጣም የምትመሰገን የምታኮራም ነች። እና ይህንን አድማጮቻችን ደግሞ የሚገርመው ነገር እኛ የምንለው የነገይቱን ኢትዮጵያ ሁለቱ ቢስማሙ ኤችአር 6600 እንደማይጸድቅ አድርጋ በቃ እንግዲህ ፕሮፌሰሮች እነዚህ በየሬዲዮ እየወጡ የሚናገሩ ዲያቆኖች፣ ፕሮፌሰሮች፣ ዶክተሮች የት ነው የገቡት? እችን ሴትዮ አዳምጠዋታል? እችን ደራርቱን አዳምጠዋት ያውቃሉ? እኔ እንዲያው በጣም አሳፋሪ የሆነ ህብረተሰብ ነው ተሸክመን ያለኑ በተለይ በዚህ በምሁራኑ አካባቢና 4 ደቂቃ ነች ያለችን። በዚች በአራት ደቂቃ ውስጥ የምትለይ ነገር ካለ አንድ ማውራት የምፈልገው ነገር ነበረ፣ ለዛሬ አልደረሰ። ምናልባት ከፍርድ ቤት ጋር የተያያዘ ነገር ስለሆነም ስለ ኑሮ ውድነትም ቢሆን በዚህ ላይ እንትናር 4 ደቂቃ አለችን።
እሺ፣ አሁን የደራሱ መችል ብላ ጨርሰዋለች። አንድ ተስፋ ፈጠረ በድፍረት ስለ ሰላም ስለ እርቅ የሚያወራ እንደው ሁሉም ሰው ስም ተሰጥቶት ተፈርጆ ጠላት ተብሎ እንዲታይ ቅስቀሳ ሲያደርግ በነበረ በዛ ውስጥ አልፈን፣ አሁን ግን ትግራይ ለትግራይ ህዝብ የሚያለቅስ እንባ የሚያወርድ አይኖች ማየት ተስፋን ያሳድራል። እንደዚህም ለካሳ አለ። ስለዚህ በየቦታው ብዙ ሊኖሩ ይችላል። አንድ ተስፋ ፈጥሮ ሁለት ብዙ ሰው ያልገባው እኛም ቅድም ስናነሳ የነበረው ኤችአር 6600 በአሜሪካ እጅ አይደለም ያለ፣ በኢትዮጵያ እጅ ያለ። በዚህ በቃለ መጠቁ በእነሱ እጅ አይደለም በእኛ እጅ ያለው። እሱም ነው እሱ ያወቀችው። ሁሉም ያላወቁ ሁሉም ሄዶ አሜሪካ ላይ የሚረባረበው ሰልፍ የሚወጣው እንደው ቢቻል ድንጋይን ከመወርወር አይመለስ፣ እነሱ እጅ አይደለም ያለው፣ እዚህ ነው ያለ። እነዚህ መንግስቶቹ ምንድን ናቸው እነዚህ የተቀመጡት ነገሮች? እነዚህ መቼ የሚፈልጓቸው ቫሊዩስ ምንድን ነው ብለ እስኪ እናንተም ጋር ምን አለ እኛ ጋር ምን አለ ብለ እርስ በርስ ተነጋግረ ከዛ በኋላ አየር ላይ ይቀራል እሱ። እና ምን ብዙም ያላዩትን ነገር ነው ያየች። እዚህ እኛ ጋር ነው ያለው። እኛ እኮ ብንስማማ ይቀራል።
አዎ
ያ የአሜሪካ ቫሊዩስ የምትፈልገው ነገር እኛ ተነጋግረን ብናደርጋቸው አለዛ በቃ ይቀራል። እና ሲምፕል ነገር በጣም በቅንኛል ነገር ነው ይገል
የገለጸችሁና እኔ መቼስ በጣም ነው እንትን ያደረገችኝ ኢሽታጊና የሚዘፉ ታሪኩን አሁን ባለፈው ወጥቶ ሲናገር ያደረጉት ድርጊት ወጥቶ ይቅርታ መጠየቅ አለበት ብለው አሸማቀው ወደ ነበረበት ወደ መንደሩ እንዲመለስ ያደረጉት ኢትዮጵያኖች ምሁሮች ናቸው። በተለይ እነዚህ የአንድነት ኃይልንን የሚሉ ሬዲዮና ቴሌቪዥን ፕሮግራም ያላቸው አጨርባሪ አጨብጫቢ ነኝ የሚል ዘፈን መጥቶላል አዳምጠው እንትን ካደረገ እና እንደነሱ አይነት ሰዎች ናቸው እና ይሄን አይሆ ምጸልየው ምንድን ነው ደራርቱን ምንም ነገር አይሏትም አይናገሯትም እና እሷን ያዳመጡ ነደበበሸቱ ነሀይሌ እነዚህ የሲኒማ አክተሮች ተዋናዮች የሆኑ ሰዎች ምን ይሰማቸዋል አሁን ከሰው በታች ሲሆኑ ነገ ኢትዮጵያ ትቀጥላለች እኮ ወደንም ጠላንም ተከትላለች ኢትዮጵያ አሁን ዛሬ
ተከትላለች ተናገርካት ታሸማቅቃለች
አዎ የዛሬዋ ኢትዮጵያ ምናልባት ልናጣት እንችላለን በዚሁ ምን ቀጥል ከሆነ አሁን ያለችው ኢትዮጵያ ልናጣን እንችላለን የኛም ፍራት የነገ ኢትዮጵያን ማየት አልቻልንም እንዴት የነገን ኢትዮጵያ ማየት አይችልም ይሄ ሰው ይሄ ህብረተሰብ ያለን ምን እንት ምናደርገው ደራርቱ ይሄን ነገር በማለቷ እኔ በጣም ትልቅ ስሜት ልኩራት ነው የተሰማኝ በሷ ምኮራባት እንጂ ኢትዮጵያን ባንዲራው ልብልባ እንባ ሲፈሳ ይቻለሁኝ ባንዲራው እንትን የኢትዮጵያ ባንዲራ የኢትዮጵያ ህዝብ መዝሙር ሲዘመርና እንደዚህ ያደረገች ነች። አሁንም ደግሞ በመጨረሻ ሰዓት ላይ መጣ አላለቀም ለሰዎችም ትምርት የሚሆን ነገር አድርጋልናለች የምትመሰገን ነች። ይሄን ለማለት ነው እንግዲህ አድማጮቻችን ሰዓታችን አለፈ እንጂ የፍርድ ቤት ነገር የውሸት ክስ የተመሰረተባቸውን ባልላቸውም ግን አግባብነት የሌለው መልክ ፍርድ ቤት የሚሰቃዩ ሰዎች አሉን ስለነሱ እናወራለን ብለን ብዬ ነበረ አልተሳካም። በሚቀጥለው ሳምንት እናቆየውና በሚቀጥለው ሳምንት አደርጋለሁ። በጣም ነው የማመሰግነው። ለዛሬ ልም ፕሮግራማችን እዚህ ላይ ይጠናቀቃል። በሚቀጥለው ሳምንት እስከምንገናኝ ድረስ የቀረችን ጾማችሁ በጸሎታችሁ አትለዩ አገራችሁን እንደዚያን ጥሩ ነገር በጎ ነገር እንዲያሰማን ትላንትና የሰማነውን ይሃል እንዲያሰማን ላንዴም ለመጨረሻም ጦርነት የሚባል ነገር ተወግዶ ሀገራችን ሰላም ትሆንበትን ነገር እንድትጸልዩ አደራላለሁኝ። መልካም የጾም ጊዜ ይሁንላችሁ። መልካም ደብረ ዘይት በዓል ለሁላችሁም። ሰላም ሁኑ፣ ደህና ሁኑ። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።